ቆይታ ከታሪክ ተመራማሪ ጋር።
ሐሳብ እንደ መንገድ በማስረጃ የተደገፉ ወጎች በሚል አብይ ርዕስ የተሰናዳ አዲስ ተከታታይ ዝግጅት አካል ነው ዛሬ ዶክተር ሽመልስ ቦንሳን የሚያስተናግደው በእንግድነት። በስቴት ዩኒቨርሲቲ ኦፍ ኒውዮርክ ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ እንዲሁም የከተማ ጉዳይ መምህር ናቸው። ዶክተር ሽመልስ በፕሬስ በሴቶች ጉዳይ ፍልሰት በከተማነትና ከተማ ነክ ርዕሰ ጉዳዮች ዙሪያ ያደረጓቸው በርካታ ጥናትና ምርምሮች ለህትመት በቅተውላቸዋል። ከተማ እንደ አገር የሚለውን ጨምሮ በከተማ በመንግስትና ህብረተሰብ መካከል ያለውን መስተጋብር በሚመረምሩ የጥናት ስራዎቻቸውና በታሪክ ምርምርና ፋይዳ ዙሪያ የተካሄደውን ውይይት የመጀመሪያ ክፍል ይሆናል አሁንም እናቀርበው። የዚህ ፕሮግራም አዘጋጅና አቅራቢ አሊና ከበደ።
ዶክተር ሽመልስ እንኳን ደህና መጡ።
ሰላም አሉላ። አመሰግናለሁ
ለተሰጠኝ እድል። ፖለቲካ፣ ታሪክ ብዙ ሊያነጋግሩ የሚችሉ ርዕሶች ናቸው በየራሳቸው። የልቁንም ደግሞ ጥናቶቹ ብዙዎችን ለውይይት ይጋብዛል። ሲቲ አዝ ኤ ኔሽን ይላል። አዲስ አበባን እንደ ዘመናዊና ብሔራዊ ማዕከል የእንግሊዝኛው ግልጽ ትርጉም ነው። የከተማን የመንግስትና ማህበረሰብን መስተጋብር የሚመለከት ጥናታዊ ጽሑፍ ጽፏል። እንደ አውሮፓውያን አቆጣጠር በ2000 ዓ.ም ንባብ ያበቁት በኢትዮጵያ የግሉም ፕሬስ ክንዋን የሚመለከት ጽሑፍ አለ። የአፍሪካ ቀንድ ፍልሰት ከ19ኛው ክፍለ ዘመን መባቻ እስካሁን የሚል ሌላ ጥናት አለዎት። ሌሎች በርካታ ዛሬ ጋር የሚያመጡን ጽሑፎች አለዎት። እስኪ ስለ ታሪክ ጥናት ራሱን ነጋገር። ስለ ታሪክ ጥናት ፋይዳ፣ የታሪክ ጥናት ምንድን ነው ጥቅሙ?
ታሪክ እንግዲህ ብዙ ወሳኝ ነገሮች አሉት። አስፈላጊነቱ ሰፊ ነው። በእኛ ሀገር ብቻ ሳይሆን በሌሎችም ሀገሮች አባባልም አለ፣ ታሪክን ማቅ ይደግመዋል ይባላል። እንደገም ደግሞ መልካሙን ብቻ ሳይሆን መጥፎውን
እንደገና
ይደገማል እና እነኛ ነገሮች ማስወገድ፣ ከመልካሞች ነገር መማር፣ ለወደፊት የሚጠቅም ነገር መስራት እንችላለን ወይ ወደ ኋላ ተመልሰን ስናይ ነው። ስለዚህ የታሪክ ሙያ ያንን ነው የሚሰራው። ግን በታሪክ ሙያ ውስጥ የራሱ የሆኑ ችግሮች አሉ። ታሪክ ለምሳሌ ለሌላ ዓላማ፣ ፖለቲካዊ ጠቀሜታ ላለው ዓላማ የሚውልበትም አጋጣሚ አለ። ስለዚህ እንደ ጠቀሜታ ሁሉ ወደ መጥፎ ነገርም ሊቀየር የሚችል የትምህርት ክፍል ነው።
በምን መልኩ አሉታዊ የሆነ አስተዋጽኦ ሊያበረከት ይችላል?
እንግዲህ ታሪክ ምንድነው? ለምሳሌ አንደኛው በአሁኑ ሰዓት በተለይ ገኖ እየወጣ ያለ በብዙ የዓለም አካባቢዎች የታሪክ እውነት የለም፣ ሂስቶሪካል ትሩዝ የሚባል የለም። ሁሉም በራሱ መንገድ ያየ የሚጽፎ ነው። ስለዚህ ሌሎች የጻፉትን ለምሳሌ አንቀበልም፣ አይጠቅምም፣ ምክንያቱም ያንን እውነት የጻፉበት መንገድ ችግር አለው የሚል አባባል አለ። እንደገና ደግሞ አተረጓጎምም አለ። ታሪክ የሚጽፈው ሰው እንዳለ ያገኘው መረጃ፣ ያ መረጃ ራሱ ችግር አለው እየተባለ በዛ መረጃ ላይ ተመሰርቶ የሚጽፈው ስራ ከራሱ አስተሳሰብም ጋር የሚገናኝበት መንገድ አለ። ስለዚህ ፋክት የታሪክ መረጃዎች የሚባሉት አሁን ብዙ ጣጣ ውስጥ እየገቡ ነው። እንደገና ራሱ ደግሞ ትርጓሜው ታሪክን የምናይበት የምንመረምርበት የምናጠናበት መንገድ ችግር አለ እየተባለ ያንን በመጠቀም የተወሰኑ ኃይሎች በመላው ዓለም ላይ ነው የምታየው ሌላ ዓላማ ሊያውሉት ይችላሉ።
የግል ፍላጎት ማስፈጸሚያ፣ የራስን ዓላማ ማስፈጸሚያ ወደ መዋልም ያዘነብላል።
ትክክል ነው፣ ትክክል ነው። ተደጋግሞ ሆኗል፣
ታይቷል። ዶክተር ሽመልስ ቀደም ብለው በጣም ቅርብ የሆነ በልጹ እንረዳው የሚመስለንን ይህን የታሪክ ጠቀሜታ እንደ ጥያቄ ለማንሳት የሚጋብዘው አሁን ኋለኛው ላይ ያነሷቸው ችግሮች ወይም እንደ ችግር የሚታዩ ሁኔታዎች ናቸው እና አዎንታዊውን እንውሰድና ከታሪክ ለመማርም ታሪክ የትናንት ብቻ ሳይሆን የዛሬ እንዲነግረን የነገ መንገዳችንን ብርሃን እንዲፈ ለጥቅም በሚያስብ መንፈስ አንድ የታሪክ አጥኚ፣ አንድ የታሪክ ተመራማሪ በዛሬ ውስጥ አወዛጋቢ ምናልባትም ማሳካሪ የሚመስሉ ሐሳቦች በጎሉበት እና በገነኑበት ሁኔታ ውስጥ ምን አይነት ጥንቃቄዎች ማድረግ አለበት አንድ የታሪክ ተማሪ?
በተለይ ያ ለምሳሌ ጠየቀኝ ጥያቄ ወደ ኢትዮጵያ ብናመጣው በአሁኑ ሰዓት የታሪክ ሙያ ራሱ ችግር ውስጥ ነው ያለው። ታሪክ እንግዲህ በተለያየ መንገድ ይተረጎማል። በተለያየ መንገድ መተርጎም መጥፎ አይደለም፣ እንደውም ጥሩ ነው።
በተለያየ ደስታዎች
በተለያየ መንገድ ልታየው ትችላለህ፣ በተለያየ መንገድ ልተረጉመው ትችላለህ። ብዙ ጊዜ ችግር የሆነ የምናየው ምንድን ነው? ታሪካዊ መሰረት ላይ መቆም ወይም ደግሞ በትክክለኛ የታሪክ መረጃ ላይ ተመስርተ ጥናትን ማካሄድ የሚለው ነገር ነው ዋናው ብዬ ነው የማስበው። እና እነኛ ነገሮች በሌሉበት ሁኔታ ወይም ደግሞ መረጃዎችን አሳክረ በራስ መንገድ ተይረ መጥቀም ከሆነ አደጋ አለው እና አሁን ብቻ ሳይሆን ድሮም ቢሆን ፍራቶች እንደ ፍራት ግለሰቦችም ወይም ግሩፖች ታሪክን በራሳቸው መንገድ እየቀየሩ ይጠቀማሉ። ፋክቶችን ለይመረጃዎችን ሁሉ በራሳቸው መንገድ እየተረጉሙ ያቀርባቸዋል እና አስፈላጊ የሚሆን አንደኛ ለሙያው ክብር ያስፈልጋል። ሁለተኛ ደግሞ እውነታው ወደሚባለው ነገር ለመድረስ ነው ሙከራ ማድረግ ያለብን። መረጃዎችን ደግሞ ስታይ መረጃዎቹ እንደ እምነት እንደ ሃይማኖት የምትቀበላቸው ነገሮች አይደሉም፣ መመርመራቸው ናቸው። እነሱን መመርመር አለባቸው እና ብዙ ጊዜ እንደ መረጃ የሚቀርቡ ነገሮችን በክሪቲካል በሆነ መንገድ ማየት አለብን።
በቅጡ በሚመረምር መንፈስ
በቅጡ ምርምረ በተቻለ መጠን ደግሞ ሳታዳላ በእንግሊዝኛ ኦብጀክቲቭ ሆነ ማለት ነው።
ተጨባጭ
እንደዛ አድርገ መመርመር መቻል ያስፈልጋል። አለበለዚያ አንዴ የጀመርከው ነገር ሌላውም ይቀጥልበታል እና አዙሪቱስ ነው የምንገባው። የታሪክ አዙሪቱስ እንገባለን። ምንድነው? አንድ ታሪክን ያምጣታል። ሁለተኛ ደግሞ ለብዙ ችግሮች ሊያጋልጥ ይችላል። እውነታ ላይ ባልተመሰረተ ታሪክ ግጭት ሊፈጠር ይችላል። ህዝብ ከሁኔታን ሊታጋጭ ይችላል እና እነኛ አደጋዎች ስላሉ የታሪክ ሙያ እንግዲህ በጥንቃቄ መከተል ያለብን ነው። በተለይ በአሁኑ ሰዓት በእኛም ሀገር በሌሎች አካባቢዎች ችግር ስላለ
ዶክተር ሽመልስ የታሪክ አዙሪት ወይም አዙሪት ውስጥ የመግባትን ነገር አንስተዋል። አዙሪት ውስጥ ገብተን ከሆነ እንድንወጣ ካልገባንም አፋፉ ላይም ከሆን እንዳንገባም ለማድረግ ጭምር ይሄ ሀሳብ መንገድ የተባለው ዝግጅታችን ሰዎች በተጨባጭ መረጃዎች ላይ ያተኮሩ ውይይቶችን እንዲያደርጉ ንግግሮች በየቤቱ በየትኛውም ቦታ በሚከናወኑበት ጊዜ አንዳች ጠቃሚ ፋይዳ እንዲኖራቸው የማድረግ እሳቤን ከግምት አስገብተው ነውና ወቅታዊ ሁኔታዎች በተለይ ማህበራዊ መገናኛ ብዙሃን የሚባሉ የጠቀሜታቸውን ያህል የተሳሳተ መረጃ የተሳሳተ ድምዳሜ ላይ ከማድረሱ አንፃር ጉዳትም አላቸውና እስኪ ከርሶ ጥናቶች አንድ ሁለቱን ተመልክተን ወቅታዊ የሆኑ ጉዳዮች እናመራለን። በተለይ ከተሜ ዘመናዊነት፣ ፖለቲካዊ ምጣኔ ሀብት፣ አዲስ አበባ ከ1941 እስከ1975 የሚለው በያዝነው አመት ለህትመት የበቃ ጥናታዊ ጽሁፍ ነው። ዛሬ ያወዛገበች ስላለችው አዲስ አበባ ነው የምንነጋገረው። እስኪ ይዘቱን ፈታፈታ ያድርጉልን።
እሱ ቅርብ ጊዜ በ2017 የወጣ ስራዬ ነው እና በአዲስ አበባ ላይ ነው። የአዲስ አበባ ከተማ መሰራረት፣ በተለይ ደግሞ የአዲስ አበባ ከተማ ቅርጿን እንዴት መያዝ እንደጀመረች፣ በተለይ ደግሞ የኢኮኖሚ መሰረቷን እንዴት መገንባት እንደጀመረ ቁልፍ በነበረው ዘመን፣ በተለይ ደግሞ ከጠላት መውጣት በኋላ እስከ አብዮቱ ድረስ የነበረውን ዘመን ዋና ትኩረት አድርጎ የተሰራ ስራ ነው እና በዛ ስራ ላይ እንግዲህ ትኩረት ያደረኩት ከተማ በአሁኑ ሰዓት ያላትን መልክ እንዴት ልትሻለች ነው። አሁን ብዙ ጊዜ የአዲስ አበባ ከተማ በዘመናዊነት የኢትዮጵያ ምልክት ሆኖ ነው የሚያገለግለው፣ እንደ ሲምብል እንደምንለው። ነገስታቱም ሲመሰርቱት ራሳቸው አፄ ኃይለ ሥላሴ ሲመሰርቱት ከተማው የኢትዮጵያ ምልክት ሆኖ እንዲወጣ ነበር የታሰበው። ምክንያቱም ያ ከተማ ሌሎቹ የውጭ ሰዎች ሀገሪቷን ከማየታቸው በፊት መጀመሪያ የሚያዩት ከተማ የሚሆነው አዲስ አበባ ነበር እና አዲስ አበባን አይተው ነው ሌላ ቦታ የሚሄዱ እና ያ ከተማ እንደ ምልክትነት ሆኖ የሚያገለግል ምልክትም ሲሆን ደግሞ ዘመናዊቷን ኢትዮጵያ፣ የተባበረችዋን ኢትዮጵያ፣ እያደገች ያለችዋን ኢትዮጵያ ለማሳየት የሚል ነው እና በአፄ ኃይለ ሥላሴ ንግግሮች ውስጥ በተደጋጋሚ የሚባል ነገር ነበረ። አንድ እሱ ነው። ስለዚህ ያንን ሚና እንድትጫወች ተብላ የተሰራችው ከተማ ነው። በሌላ በኩል ደግሞ የከተማው መሰራረት የራሱ የሆኑ ችግሮችም አሉት። እነኛ ችግሮች እንግዲህ አሁን አንዳንዶች ተንከባለው ወደ አሁኑ መጥተዋል።
ምንድን ናቸው የጎላጎላ ያሉት
ችግሮቹ? ምንድን ነው? የአንደኛ ችግር ለምሳሌ ይሄ ከመሬት ጋር የተገናኘ ችግር ነው። የመሬት ይዞታ ችግር ነው እና የአዲስ አበባ ከተማ እንግዲህ የመሬት አሰፋፈሩ በአጼው ስርዓት የነበረው አብዛኛው ሰው መሬት የሌለው የተወሰኑ ሰዎች አብዛኛውን የከተማውን መሬት የሚቆጣጠሩበት ጊዜ ነበረ እና በተለይ በተማሪዎች እንቅስቃሴ ጊዜ ከተማዋን ቅድም ነገስታቱ እንደቀረጿት ምልክት፣ የዘመናዊነት የአንድነት ምልክት እንዳደረጓት አይነት ከተማ ሳይሆን ይሄ ጥገኛ የሆነ ከተማ ማለት በሌሎቹ የሀገሪቱ ክፍሎች ላይ ጥገኛ የነበረች ከተማ፣ እንደገና ደግሞ ጨቋኝ ከተማም ይሏታል። ምክንያቱም ከተማ ውስጥ አብዛኛው ህዝብ ባለመሬት አልነበረም። ምናልባት በአንደኛው ስራዬ ላይ የመሬት ስርጭቱን የሚያሳያለ እና እነኛ ችግሮችን ይዛ የመጣች ናት። ስለዚህ ሪያሊቲው ምድር ላይ ያለው እውነታ እና ነገስታቱ መሪዎቹ የሳሉት ስዕል ብዙ ጊዜ ሲጋጭ ነው የምናየው። እርግጥ አዲስ አበባ መጨረሻ ላይ ሆና የወጣቸው ነገስታቱ ወይም መሪዎቹ እንዳሰቡት አይደለም። እያንዳንዱ ሰው በየቀኑ ኑሮ በሚኖረው መንገድ የፈጠራት ከተማ ናት። ለዛ ነው ብዙ ጊዜ በፕላኖቹ እና ህዝቡ የሚኖረው ኑሮ መሀል ልዩነት አለ። እንደታሰበው እንደ ፕላን ልውጣነት የሆነ ከተማ አይደለም።
በቅድመ መልክ ወይም በከተማ አቀራረጽ የተቀረጸውን ራሱ የሚቀይሩ ሁኔታዎች እንዳሉ በጽሁፉ ይጠቅሳል። እስኪ እሱን ያብራሩት።
አዎ፣ ለምሳሌ እንግዲህ የከተማውን ፕላን ስናይ አሁን አንደኛ የከተማውን ፕላን ያወጣው ሰው ሰር አብርክሮምቢ ይባላል። የለንደንን ከተማ ፕላን አወጥቷል። ያ ሰው ወደ አዲስ አበባ ተጋብዞ መጥቶ በንጉሱ ፕላን አወጥቷል። ሌሎችም የከተማውን ፕላን ያወጡ የነበሩ ሰዎች የታወቁ ሰዎች ናቸው። እና መሬት ላይ ግን ያስቀመጡት ፕላን ችግር የገጠመው ምንድን ነው? አንድ የማስፈጸም አቅም የለውም። ስርዓቱ የደርግ ስርዓት፣ የአሁኑ ስርዓት ወይም በአጼው ስርዓትን ማየት እንችላለን። አንድ አቅም የላቸው።
አቅም የቴክኒክ የገንዘብ ኃይል
ወደ መሬት መተርጎም
ተግባራዊ ማለት
ነው። እና የገንዘብም የቴክኒክም የሰው ኃይልም ድክመት አለ። በሌላ በኩል ደግሞ የሚያስቡትን ነገር መሬት ላይ ደግሞ እንዳይፈጽሙ የሚያደርግ ከታች ያለው ማህበረሰብ የሚሰራቸው ስራዎች አሉ። ማህበረሰቡ ድምፁ የታፈነ ምንም አቅም የሌለው አይደለም። ምክንያቱም በራሱ መንገድ ከተማውን ያስባል፣ በራሱ መንገድ ከተማውን ይቀርጻል። ለምሳሌ የአዲስ አበባ ከተማ መንገዶች ብዙዎቹ ፕላኖች ላይ ስታይ ቀጥ ያሉ ሆነው የሚወጡበት መንገድ ነው ያለው፣ መሬት ላይ ግን ተጣሞ ነው የወጣው። እና ያ መጣ ነው የሚያሳየው ምንድን መሪዎቹ በተለይ ከእነኚህ ትልልቆቹ ሰፊ መሬት የነበራቸው በስርዓቱ ስልጣን የነበራቸው ወይም የገንዘብ ሀብት የነበራቸው ሰዎች በእኔ በኩል መንገዱ መሬቴን ይዞ እንደሄድ አልፈልግም፣ ቤቴን እንዲነካ አልፈልግም፣ ወይም በዚህ በኩል በእኔ ሰፈር እንዲወጣ የሚል ነገርም ስለነበረ ነው። እና ህዝቡም ደግሞ በራሱ በኩል ቤቱን ሲሰራ መንገድ ያሰፋል፣ አጥሩን ያረዝማል። እነኚህ ነገሮች ህዝቡ ምንድን ነው የሚያሳየው? ከመሪዎቹ ራእይ በተጨማሪ የራሴም ራእይ ያለኝ ይህንን ከተማ የማይበት የምቀርጽበትን መንገድ አለኝ ነው። እና ሁለቱ አሉ፣ ሁለቱ የሚላተሙበት የሚተላለፉበት ሁኔታ ነው ያለው። ግን አሸንፎ የወጣው ቀደም እንዳልኩት የህዝቡ ነው። እና አዲስ አበባ ማንን ትመስላል? መሬት ላይ ወይ ካርታ ላይ የሰፈረው ነገር አይደለም ዋናው። በህዝቡ ጭንቅላት ውስጥ የነበረው ህዝቡ በየቀኑ በሚኖረው ህይወት የተሰራ ከተማ ነው ብዬ ነው የማስበው።
የከተማ ጉዳይ ይማርካል ዶክተር ሽመልስ፣ እርሶን ግን እንደ ታሪክ ተመራማሪ በጣምም የሳቦት ይመስላል። በተደጋጋሚ የጎበኛቸው ርዕሶች ናቸው የከተማን የመንግስትና ማህበረሰብን መስተጋብር የሚመረምር ሌላ የታሪክ ጥናት ጽሁፎ ጭብጥ በተሻለ ለመረዳት ከተማ እንደ አገር እንደ መንግስት የሚታይበት ጥናቱ ምን አመላከተው? ምን አሳየ?
ዶክተር ሽመልስ ቦንሳን እናመሰግናለን። ውይይቱ አላበቃም። በሚቀጥለው ሳምንት ተጣውን ክፍል እናቀርባለን።